The Voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ሁለት በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ የካቲት 15 2013 ዓ.ም ምህረት ዝግጅታችን አሁን ጀመረ።
የሲዳማ ህዝብ የዘመናት ጥያቄው በሕገ መንግስቱ መሰረት በለውጡ መንግስት ምላሽ ማግኘቱ የለውጡ መንግስት ሕገ መንግስቱን በተግባር ለመተርጎም ያለው ቁርጠኝነት ከማሳየቱም በላይ እየተከተልን ያለነው ህብረ ብሔራዊ ፌደራሊዝም እያበበና ይበልጥ እየዳበረ የሀገራችን ህዝቦችም በመቻቻልና በህብረት እየበለጸገች የሀገር ለመገንባት ያለውን ቁርጠኝነት ማሳያ ተደርጎ ሊወሰድ የሚችል ነው።
የሲዳማ ክልል ፕሬዝዳንት አቶ ደስታ ለዳሞ ናቸው። ዘገባውን ባብይ ርዕስ እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ ክብራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voaamharic የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የኤሌክትሪክ አገልግሎት በትግራይ ክልል በአብዛኛው አካባቢ ከተቋረጠ አንድ ሳምንት ሆኖታል። ዘጋቢያችን ሙልጌታ አጽብሃ ያነጋገራቸው ነዋሪዎች የኤሌክትሪክ ኃይል መቋረጡ በኑሯቸውና በስራቸውም ላይ ተጽዕኖ እንዳሳደረ አመልክተዋል። ከኢትዮጵያ የኤሌክትሪክ ኃይል ማብራሪያ ለማግኘት ያደረገው ጥረት ስላልተሳካለት ለማካተት አለመቻሉን ጠቅሶ ሙልጌታ ቀጣዩን ከመቀሌ አስተላልፏል።
በትግራይ ክልል በጦርነት ምክንያት በመላ ክልሉ የኤሌክትሪክ አገልግሎት ጠፍቶ የነበረ ሲሆን ዳግም ተስተካክሎ አገልግሎት በዋና ዋና መስመር በሚገኙ ከተሞች መስጠት ተጀምሮ ነበር። ካለፈው ማክሰኞ ጀምሮ ደግሞ የኤሌክትሪክ አገልግሎቱ ከክልሉ ደቡባዊ ዞን አንዳንድ ከተሞች ውጭ በሁሉም የክልሉ አካባቢዎች ተቋርጧል። በመቀለ ከተማ ነዋሪ የሆኑት አቶ ሀፍቱ በየነ የተባሉ በሰጡት አስተያየት ለሳምንት ያህል መብራት ተቋርጦ እስካሁን መቆየቱ በስራቸውና በኑሯቸው ተጽዕኖ ማሳደሩ ገልጸዋል። የሚሰሩበት ፋብሪካም ስራው ማቆሙና ወደ ስፈራ እየገባ ነው ያሉ ሲሆን በተጨማሪም በቤታቸው ምግብ ለማብሰል፣ መገናኛ ብዙሃንም ለመከታተል እንዲሁም የስልክ አገልግሎት ለመጠቀም አለመቻላቸው ገልጸዋል። ለአንድ ሳምንት ያህል የተቋረጠው የኤሌክትሪክ አገልግሎቱ ባለመጀመሩም በትግራይ ክልል ካለው ወቅታዊ ሁኔታ በፖለቲካዊ ውሳኔ ነው እስካሁን ያልተስተካከለው ብለው እንደሚያምኑም ገልጸዋል። ቶሎ መፍትሄ እንዲበጅለትም ጠይቀዋል። የኤሌክትሪክ ኃይል የተቋረጠበት ምክንያትና መች እንደሚስተካከል ኢትዮጵያ ኤሌክትሪክ ኃይል መልስ ለማግኘት በተደጋጋሚ ያደረግነው ጥረት አልተሳካም። የአሜሪካ ድምፅ ሙልጌታ አጽብሃም መቀለም።
ሙልጌታ አጽብሃን ለዘገባው አመሰግናለሁ። የስልጣን ዘመናቸው በዚህ ወር መጀመሪያ የሚያበቃው የሶማሊያ ፕሬዚደንት አዲስ መሪ ለመምረጥ በሚካሄደው ጥረት ውስጥ እንዳይሳተፉ ሀገሪቱ ካሏት አምስት ክልሎች የሁለቱ ተጠሪዎች አሳሰቡ። ውዝግቡ መሪውን ለይቶ ለማውጣት እየተደረገ ያለውን ጥረት እንዳጓተተው ይሰማል። በሮይተርስ የተጠናቀረውን ዘገባ ሶሎሞን አባተ ያቀርበዋል።
የሶማሊያ ፓርላማ መጪውን ፕሬዚደንት ለመምረጥ ለካቲት አንድ ቀጠሮ ይዞ የነበረ ቢሆንም የምክር ቤቱ እንደራሴዎች ባለመመረጣቸውና ለሁለተኛ ዘመን ለመወዳደር የሚፈልጉት ፕሬዚደንት ሞሐመድ አብዱላሂ ሞሐመድ ተቀናቃኞች ተቃውሞ በማሰማታቸው ተስተጓጉሏል። ተቀናቃኞቹ ፕሬዚደንቱን የሚከሱት የራሳቸውን ደጋፊዎች በክልልና በብሔራዊ የምርጫ ቦርዶች ውስጥ ሰክስገዋል በሚል ነው። በተፈጠረው ውዝግብ ውስጥ የስልጣን ዘመናቸው ያበቃው ፕሬዚደንት ፋርማጆ መግባት የለባቸውም ሲል ከአምስቱ ክልሎች አንዱ የሆነው የጁባላንድ ክልላዊ መንግስት መግለጫ አውጥቷል። ተመሳሳይ መግለጫ ያወጣው የፑንትላንድ ክልላዊ መንግስት ፕሬዚደንት አብዱላሂ ዴኒም በቴሌቪዥን ቀርቦ ባደረጉት ንግግር በፕሬዚደንት ፋርማጆ ላይ እምነት እንደሌላቸው አሳውቀዋል። ፓርላማው ይሁንታ የሚሰጥ ከሆነ ተተኪው እስኪመረጥ ተቀማጩ ፕሬዚደንት በስራው እንዲቀጥል ህገ መንግስቱ የሚያዝ ቢሆንም የፋርማጆ ጨምሮ ቦታው ላይ መቆየት በተቀናቃኝ የጎሳ መሪዎችና በክልሎች መካከል ያለውን የኃይል ሚዛን ሊያቃውሰው ይችላል የሚል ስጋት እንዳላቸው የፖለቲካ ባለሙያዎች እየተናገሩ ነው። የሶማሊያ መንግስት ለቀረቡለት ጥያቄዎች ምላሽ አለመስጠቱን ሮይተርስ ዘግቧል። ፕሬዚደንቱ ከቀሪዎቹ 3 ክልሎች ከሂርሻበሌ፣ ከጋልሙዱግና ከደቡብ ምዕራብ ክልሎች መሪዎች እንዲሁም ከመንግስታቱ ድርጅት ልዑክ ጋር ትናንት ተገናኝተው መነጋገራቸውን ዝርዝር ያለያዘውን የሶማሊያን የዜና አገልግሎት የጠቀሰው የሮይተርስ ዘገባ አመልክቷል።
አመሰግናለሁ ሰለሞን። በኮንጎ ዲሞክራሲያዊት ሪፐብሊክ የኢጣሊያ አምባሳደር በሀገሪቱ ምስራቃዊ ክፍለ ሀገር ጉዞ ላይ እንዳሉ በአጥቂ እጅ መገደላቸውን የጣሊያን ኤምባሲ አስታወቀ። አምባሳደር ሉካ አናስታሲያ የተባበሩት መንግስታት የኮንጎ አረጋጊ ተልእኮ ጋር በአጀብ በተጓዙበት በምስራቅ ጎማ አቅራቢያ እንደተገደሉ ነው የኤምባሲው መግለጫ ያመለከተው። አብሯቸው ለጥበቃ ይጓዝ የነበረ ወታደርም ተገልሏል ተብሏል። ሮይተርስ ቪሩንጋ ብሔራዊ ፓርክን ጠቅሶ እንደዘገበው በአጀብ ይጓዙ በነበሩት መኪናዎች ላይ ጠለፋ ሊፈጽሙ አድፍጠው የነበሩ አጥቂዎች ናቸው አምባሳደሩን የገደሏቸው። የኢቦላ ወረርሽኝ በምዕራብ አፍሪካ ውስጥ እንዳይስፋፋ ለመከላከል የሚውል 9.4 ሚሊዮን ዶላር እርዳታ እንዲሰጠው የቀይ መስቀልና የቀይ ጨረቃ ዓለም አቀፍ ፌዴሬሽን ተማጽኖ አቅርበዋል። ገንዘቡ ጊኒ፣ ላይቤሪያ፣ ኮት ዲቮር፣ ማሊ፣ ሴኔጋልና ሴራሊዮን ውስጥ የወረርሽኙን ቅኝት ስራ ለማካሄድና ህብረተሰቦቹንም ስለበሽታው ለማንቃት ስራ የሚውል መሆኑን ነው ያስታወቀው። የIFRC የአፍሪካ ዲሬክተር ሞሐመድ ሙሄር ኢቦላ ድንበር አያውቅም ብለዋል። የጊኒ ማህበረሰቦች ከአጎራባች ሀገሮች ማህበረሰቦች ጋር ያላቸው የተቀራረበ የማህበራዊ የባህላዊና የኢኮኖሚ ትስስር ላይቤሪያ፣ አይቮሪ ኮስትና ሴራሊዮን ብቻ ሳይሆን አልፎም ወደ ሌሎች ሀገሮች ቫይረሱ የሚሰራጭበትን ሁኔታ ይፈጥራል የሚል የከበደ ስጋት እንዳለ አስታውቀዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ ውስጥ በኮቪድ-19 ምክንያት ለህልፈት የተዳረጉት ሰዎች ቁጥር ግማሽ ሚሊዮን ሊሞላ መቃረቡን የጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ መረጃ ማዕከል አስታወቀ። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በዚህ በሽታ ምክንያት ስለጠፋው ህይወት ዛሬ ምሽት በዋይት ሀውስ ንግግር ያደርጋሉ ተብሏል። በማስከተልም የመታሰቢያ የሻማ ማብራትና የህሊና ጸሎት ስነ ስርዓትም ይከናወናል ተብሏል። የዩናይትድ ስቴትስ ዋናው የተላላፊ በሽታዎች አዋቂ ዶክተር አንቶኒ ፋውቺ ትናንት ለሲኤንኤን ቴሌቪዥን በሰጡት ቃለ ምልልስ በዚች ሀገር በመተንፈሻ አካላት ህመም ምክንያት ይህን ያህል ሰው የሞተበትን የሀገራችንን አስከፊ የታሪክ ምዕራፍ ወደፊት ለዘመናት ሲወሳ ይኖራል ብለዋል። ዘ ኒውዮርክ ታይምስ ጋዜጣ በኮቪድ-19 ምክንያት ያለፈውን ቁጥሩ እጅግ የበረከተ ህዝብ በትናንትና እሁድ እትሙ የፊት ገጹ ላይ 500,000 ነጥቦችን በማስፈር አስቧል። ዩናይትድ ስቴትስ በበሽታው በሞቱባት ሰዎች ቁጥር ከዓለም ቀዳሚዋ ስትሆን በቫይረሱ በተያዙ ሰዎችም እንዲሁ ትልቁን ቁጥር እንደያዘች ነች። በኢጣሊያ ከእስያ ውጪ የተያዘ የመጀመሪያ የኮሮና ቫይረስ ተጋላጭ የተገኘው ልክ የዛሬ ዓመት ነበር። የሮማ ካቶሊክ ርዕሰ ሊቃነ ጳጳሳት ፍራንሲስ እና የኢጣሊያ ፕሬዚደንት ሴርጊዮ ማታሬላ ይህንኑ ምክንያት በማድረግ በየዓመቱ የሚከበር ለጤና ጥበቃ ሰራተኞች መታሰቢያ ዓመታዊ ቀን አውጀዋል። በኮቪድ-19 ዜና ወደ አፍሪካ ስንዞር ደግሞ የታንዛኒያ ፕሬዚደንት ጆን ማጋፉሊ ሀገራቸው የኮሮና ቫይረስ ወረርሽኝን እየታገለች መሆኗን በትናንትናው ዕለት አምነዋል። ታንዛኒያ ባለፈው ዓመት የጸደዩ ወራት ውስጥ 500 የቫይረሱ ተጠቂዎች እንዳሉና 20 ሰዎች እንደሞቱ ካስታወቀች ወዲህ ስለ ወረርሽኙ ይዞታ ሪፖርት ማቅረብ አቁማ ነበር። ፕሬዝደንቱም በሐሰት ሀገራችን ከኮሮና ቫይረስ ነጻ ነች፣ ቫይረሱን በጸሎት ድል አድርገናል ሲሉ ይናገሩ ነበር። በአሁኑ ወቅት ግን የመንግስት ባለስልጣናትን ጨምሮ በሀገሪቱ ሰዎች በበሽታው ምክንያት እየሞቱ ሲሆን ባለፈው ሳምንት የከፊል ራስ ገዟ የዛንዚባር ምክትል ፕሬዚደንት በዚሁ ሳቢያ ሞተዋል። ፓርቲያቸው ኮቪድ-19 አሟቸው እንደነበረ ነው ያስታወቀው። የዓለም የጤና ድርጅት ዋና ዲሬክተር ዶክተር ቴድሮስ አድሃኖም ቅዳሜ ዕለት በሰጡት ቃል ታንዛኒያ ኮቪድ-19 በሀገሯ እንዳለ መካዷ አደገኛ ነው ሲሉ አሳስበዋል። ሪፖርት ማውጣት እንድትጀምርም ያሏትን መረጃዎችን እንድታጋራም አሳስበዋል። ወደ አጎራባች ሀገሮች ጉዞ ያደረጉ በርካታ የታንዛኒያ ዜጎች ላይ ኮሮና ቫይረስ መገኘቱን የገለጹት ዶክተር ቴድሮስ ይህ የሚያስገነዝበው ታንዛኒያ የራሷን ሀገርና የሌሎቹንም ሀገሮች ዜጎች ከወረርሽኙ ለመጠበቅ ጠንከር ያለ እርምጃ መውሰድ ያለባት መሆኑን ነው ብለዋል። ትናንት ፕሬዚደንት ማጉፉሊ ህዝቡ ፊቱን በማስክ እንዲሸፈን ነገር ግን በሀገር ውስጥ በተሰራው ብቻ እንዲጠቀም አሳስበዋል። ፕሬዚደንቱ ደጋግመው ክትባቶችን ጨምሮ በውጭ ሀገር በሚመረት ነገር እምነት የለኝም ሲሉ ይሰማሉ። ዩናይትድ ስቴትስ ኢራን ያገተቻቸውን ቢያንስ 5 አሜሪካውያን ለማስለቀቅ ከዚያች ሀገር ጋር ንግግር መጀመሯን የዋይት ሃውስ የብሔራዊ ጸጥታ አማካሪ ጄክ ሰሊቫን አስታውቀዋል። የብሔራዊ ጸጥታ አማካሪው ትናንት በሲቢኤስ ፌስ ዘ ኔሽን ላይ ቀርበው በሰጡት ቃለ ምልልስ አሜሪካውያኑን ወደ ሀገራቸው የመመለሱን ጉዳይ ፕሬዝደንት ጆ ባይደን ትልቅ ቅድሚያ ትኩረት ሰጥተውታል ብለዋል። መታገታቸው እጅግ የሚያስቆጣ ነገር ነው ሲሉም አክለዋል። ከኢራናውያኑ ጋር ንግግር ጀምረናል ነው ያሉት። ኢራን 5 አሜሪካውያንን ጨምሮ በርከት ያሉ የሁለቱም ሀገሮች ዜግነት ያላቸውን ሰዎች በስለላ ተግባር ወንጅላ እንደያዘች ነች። በመጨረሻም ዜና አረፍት። እውቁ ኤርትራዊ ተቃዋሚ መሪ አምባሳደር አድሃኖም ገብረ ማርያም ዩናይትድ ስቴትስ ኒውዮርክ ከተማ በሕክምና ሲረዱ ቆይተው ባለፈው ቅዳሜ በተወለዱ በ75 ዓመታቸው ከዚህ ዓለም በሞት ተለይተዋል። አምባሳደር አድሃኖም ከፍተኛ የመንግስት ባለስልጣናትና የፓርቲ አመራሮች የፕሬዝደንት ኢሳያስ አፈወርቂን አስተዳደር በመቃወም ህገ መንግስቱ ስራ ላይ ይዋል በማለት የሚጠይቅ 15ቱ የተሰኘ ቡድን አቋቁመው ሲታገሉ ከነበሩት አባላት አንዱ ነበሩ። የቀድሞ ወታደራዊ አዛዥ የነበሩትና በኋላም በስካንዲኔቪያን ሀገሮችና በናይጄሪያ በአምባሳደርነት ያገለገሉት አድሃኖም በውጭ ሀገር ሆነው ተቃውሟቸውን ቀጥለው እንደነበረም ተነግሮላቸዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታዬን ለዜናዎቹ እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ የካቲት 15 2013 ዓ.ም ምሽት ፕሮግራም ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voanews የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። የሲዳማ ብሔራዊ ክልላዊ መንግስት ምስረታ ይፋ ማድረጊያ ስነ ስርዓት በሐዋሳ ከተማ በጉዱማሌ አደባባይ ዛሬ ተካሂዷል። ስነ ስርዓቱ የዘገየው በኮቪድ-19 ምክንያት እንደሆነም ተገልጿል። በ10ኛው ክልላዊ መንግስት ይፋ ማድረጊያ ስነ ስርዓት ላይ የፌደራል መንግስቱ ከፍተኛ ባለስልጣናት፣ የሁሉም ክልሎች ፕሬዝዳንቶች፣ የአዲስ አበባ ከተማ አምባሳደሮች፣ ዲፕሎማቶች፣ የኦሮሞ አባገዳዎችና የአገር ሽማግሌዎች ተገኝተዋል። ስነ ስርዓቱን የተከታተለው ዮናታን ዘብዲዮስ ዝርዝሩን ይዟል።
የሲዳማ ክልል ምስረታ ምርቃት በዓል በሐዋሳ ከተማ በጉዱማሌ አደባባይ በይፋ በተካሄደበት ወቅት በመቶ ሺዎች የሚገመት የሲዳማና የሐዋሳ ከተማ ህዝቦች የተገኙበት ሲሆን በሺዎች የሚቆጠሩ የኦሮሚያ ክልል ህዝቦችም ታድመዋል። ለተገኙ እንግዶችና ታዳሚዎች ንግግራቸውን ያሰሙት የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞም የሲዳማ ህዝብ በዛሬው ቀን ላይ ለመድረስ እልህ አስጨራሽ መንገዶችን ተጉዟል ብሏል። ለማለት ፈልጋለሁ። የሲዳማ ህዝብ ጥያቄ
ፍትሃዊ ጥያቄ ሲሆን በመምንም መመዘኛ ምላሽ የሚነፈቀው በአፈሙዝ ጭፍጨፋ የሚገባው አልነበረም። ይሁንና ያለፉት ጨካኞች ስርዓታት በተለያየ ጊዜያት ህዝቡ የሚያደርጓቸውን ትግሎች ለማዳፈን ሲሉ የታጋዮችን አንገት ቆርጠው በገበያዎች ሰቅለዋል። ንጹሐንን በጅምላ ጨፍጭፈዋል። ኢኮኖሚውን በዝብዘዋል። በህዝቡ ላይ ይቅር የማይባል ግፍ ሲፈጽሙ የቆዩ ሲሆን ህዝቡ ግን ለነጻነትና ለእኩልነት በአጠቃላይ ለክብሩና ለጥቅሙ ከመታገል ወደ ላይ ያለበት አልነበረም።
በመረራ ትግል የተገኘውን ድል ለህዝቦች ለውጥ መጠቀም ይገባል ያሉት ፕሬዝዳንቱ ለተገኘው ውጤት ድጋፍ ላበረከቱ የኢትዮጵያ ህዝብና የለውጡ መንግስት መሪ ያሏቸውን ጠቅላይ ሚኒስትር አብይ አህመድን ጨምሮ ሌሎችንም የመንግስት አካላትን በህዝብና በክልሉ መንግስት አመስግነዋል።
የስዳማ ህዝብ የዘመናት ጥያቄው በህገ መንግስቱ መሰረት በለውጡ መንግስት ምላሽ ማግኘቱ፣ የለውጡ መንግስት ህገ መንግስቱን በተግባር ለመተርጎም ያለው ቁርጠኝነት ከማሳየቱም በላይ እየተከተልን ያለነው ህብረ ብሔራዊ ፌዴራሊዝም እያበበና ይበልጥ እየዳበረ የሀገራችን ህዝቦችን በመቻቻልና በህብረት እየበለጸገች የሀገር ለመገንባት ያለውን ቁርጠኝነት ማሳያ ተደርጎ ሊወሰድ የሚችል ነው።
የፌዴሬሽን ምክር ቤት ዋና አፈ ጉባኤ አቶ አደም ፋራ በበኩላቸው የሲዳማ ክልል ህገ መንግስቱን በጠበቀ መልኩ 10ኛው ክልል ሆኖ የተደራጀው በሀገሪቱ መጣ ያሉትን የፖለቲካ ለውጥ ተከትሎ መሆኑን በመግለጽ አዎንታዊ ወዳጅነትና አብሮነት በመፍጠር ለእውነተኛ ዲሞክራሲ ስርዓት መገንባት መቆም እንደሚገባም ተናግሯል።
ለመላው የሲዳማ ክልል ህዝብ ህገ መንግስታዊ መብታችሁን ተጠቅማችሁ በውሳኔያችሁ 10ኛው የኢትዮጵያ ክልል ሆናችሁ ስለተደራጃችሁና የዘመናት ጥያቄያችሁ ምላሽ ስላገኘ እንኳን ደስ አላችሁ፣ እንኳን ደስ አለን ለማለት እፈልጋለሁ። የሀገራችን ህዝብ በህገ መንግስቱ መሰረት እውነተኛ ህብረ ብሔራዊ የፌደራል ስርዓት ተግባራዊ እንዲሆንና የዜጎች ሰብአዊና ዴሞክራሲያዊ መብቶች ሳይሸራረፉ እንዲከበሩ በመጠየቅ ባደረገው ትግል ገፊነት በመጣው ሀገራዊ ለውጥ የዘመናት የህዝብ ጥያቄዎች ደረጃ በደረጃ እየተመለሱ ይገኛሉ።
ለሲዳማ ክልል መጠናከር የፌዴሬሽን ምክር ቤት ድጋፍ እንደሚያደርግ የተናገሩት ዋና አፈ ጉባኤውም አዲሱ አደረጃጀት በአካባቢው ሰላም ልማትና መልካም አስተዳደር ላይ እሴት የማይጨምር ከሆነ ከጥቅሙ ይልቅ ጉዳቱ ይበልጣል ብሏል።
አላስፈላጊ አስተዳደራዊ ወጪ ከመጨመርና ህዝቡ አስቀድሞ አግኝቶ የነበረውን ጥቅም ከማሳጣት ውጪ የሚፈይደው አንዳች ነገር አይኖርም። ስለሆነም የሲዳማ ክልል መንግስትም አካባቢው በዞን ደረጃ ከነበረበት ወቅት በተሻለ መልኩ ያለውን ዘርፈ ብዙ እምቅ አቅም በአግባቡ ለመጠቀምና የህዝቡን ሁለንተናዊ ፍላጎት ለማሟላት ብቃት ያላቸው ውጤታማ ክልላዊ ተቋማትን መገንባት ትልቅ ትኩረት ሰጥቶ ሊሰራ ይገባል።
የሲዳማ ክልል ምስረታ ምክንያት በማድረግ ለሲዳማ ህዝብ የእንኳን ደስ አላችሁ መልእክታቸውን የገለጡት የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት አቶ ሽመልስ አብዲሳም ኢትዮጵያና ኢትዮጵያዊነትን ከፍ ለማድረግ ሁሉም በጋራ መቆም አለበትም ብሏል።
የኢትዮጵያዊነት መንገድ እኩልነት፣ ወንድማማችነት፣ ነጻነት፣ ፍትህ፣ ዲሞክራሲ ነው። ከዚህ ውጭ ያለው መንገድ ሁሉ የጥፋት መንገድ ነው። ኢትዮጵያ ዳግም ወደ ጥፋት መንገድ አትሄድም። እንዲሁ እንዳማረች ህብረ ብሔራዊነቷን እያረጋገጠች፣ አንድነቷን እያጠናከረች ብልጽግናዋን ታረጋግጣለች። የሲዳማ ህዝብ የዚህ መሰረት ስለሆነ እንኳን ደስ አለ፣ እንኳን ደስ አላችሁ ለማለት እፈልጋለሁ። ኢትዮጵያ ከነበረችበት ውድቀት የማውጣት ኢትዮጵያን ወደ ብልጽግና ማማ የማውጣት ስራ፣ ኢትዮጵያዊነትን ከፍ የማድረግ ስራ ትልቅ ኃላፊነት ከፊታችን አለና ለሱ ሁላችንም ቆርጠን እንድንነሳ በዚሁ አጋጣሚ ጥሬን ለማቅረብ እፈልጋለሁ።
በማህበራዊ ሚዲያ ኢትዮጵያን ለማፍረስ የሚተጉ ኃይሎች እራሳቸው ቀድመው ይፈርሳሉ ሲሉም ተናግሯል።
ኢትዮጵያን መገንባት በምኞት አይሆንም። በተመሳሳይ መልኩ ስራ ይፈልጋል። የተግባር ሰው መሆን ይፈልጋል። ኢትዮጵያዊነት ሌላውን ማቀፍ ነው። የሌላውን ቋንቋ፣ የሌላውን ሃይማኖት፣ የሌላውን ብሔር ሁሉንም አቅፎ ያንን እየተንከባከቡ አብሮ መኖር ነው። ኢትዮጵያን የሚያስተሳስረው አንዱ አንዱን መቀበል፣ አንዱ አንዱን መጠበቅ ነው። ይሄ ሲሆን ነው ኢትዮጵያዊነት የሚለመልመው። ከዛ ውጭ ያለው መንገድ ሁሉ የጥፋት መንገድ ነው። ያለ የጥፋት መንገድ ደግሞ ኢትዮጵያዊነት እስከዛሬ ሲያሸንፎ መጥቷል። ኢትዮጵያን አፍነው ለመያዝ የፈለጉትን ኃይሎች ሁሉ ኢትዮጵያዊነት አሸንፎታል። ከአሁን በኋላ ኢትዮጵያን አፍኜ ይዛለሁ የሚል ኃይል ሁሉ ኢትዮጵያዊነት እያሸነፈው እሱ እየተንኮታኮተ እየጠፋ እየተቀበረ ኢትዮጵያና ኢትዮጵያዊነት ይቀጥላል።
ጽንፈኝነት ለኢትዮጵያ እንደማይጠቅምም አቶ ሽመልስ ተናግሯል። ከዚህ በተጨማሪ በመርቃት መርሃ ግብሩ ላይ የፌደራል ከፍተኛ ባለስልጣናት የሁሉም ክልሎች ፕሬዝዳንቶችና የአዲስ አበባ ከተማ አስተዳደር ከንቲባ አምባሳደሮች፣ ዲፕሎማቶች፣ የኦሮሞ አባገዳዎች፣ የአገር ሽማግሌዎችና የሃይማኖት አባቶች በተገኙበት ተከብሯል። የሁሉም ክልሎች ፕሬዝዳንቶች ለአዲሱ የሲዳማ ክልል ድጋፍ ያላቸውን ድጋፍ የገለጡ ሲሆን ከየክልላቸው ህዝቦች ይዘን መጣን ያሉትን ፍቅር ገልጠዋል፣ ስጦታቸውን ማበርክቷል። በዚህ መሰረትም የኦሮሚያ ክልል ህዝብና መንግስት ለሲዳማ ክልል 100 ሚሊዮን ብር፣ የአዲስ አበባ ከተማ አስተዳደር 50 ሚሊዮን፣ የአማራ ክልል 30 ሚሊዮን፣ የደቡብ ብሔር ብሔረሰቦችና ህዝቦች ክልላዊ መንግስት 20 ሚሊዮን፣ ሶማሌ ክልል 10 ሚሊዮን፣ አፋር ክልል 7 ሚሊዮን፣ ጋምቤላ ደግሞ 2 ሚሊዮን ብር ድጋፍ አበርክቷል። በሌላ በኩል በበዓሉ ላይ ተገኙት የትግራይ ክልል ጊዜያዊ አስተዳደር ስራ አስፈጻሚ ዶክተር ሙሉ ነጋ የፌደራል መንግስትና የሁሉም ክልሎች መንግስታት እንዲሁም ህዝቦች የትግራይ ህዝብ ከገባበት ችግር እንዲወጣ የማያቋርጥ ድጋፍ ያደረጉ መሆናቸውን ተናግሯል።
በተለይ እዚህ ላይ መግለጽ መወደው ግንባር ቀደም ዛሬ እንዳየነው የኦሮሚያ ህዝብ እና መንግስት ከዚህ አልፎ በአገር ደረጃ ሁሉም ክልሎች ድጋፍ እያደረጉን ያሉት፣ በተለይ ደግሞ ክቡር ጠቅላይ ሚኒስትራችን በቅርብ ጊዜ የራሳቸው ደሞዝና የመጽሐፍ ሽያጭ ህዝቡን የደረሰውን ችግር ለማውጣት ድጋፍ በማድረግ ሁሉም ክልሎች ከጎናችን ቆሟል። የእውነተኛው የህብረ ብሔራዊ ፌዴራሊዝም መገለጫና የህብረ ብሔራዊ አንድነታችን መሰረት ነው።
የሲዳማ ክልል በዛሬው ዕለት 300 ሚሊዮን ብር ድጋፍ የተደረገለት ሲሆን የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞ ከተሰበሰበው ውስጥ 15 ሚሊዮን ብርና 2 ተሽከርካሪዎችን ለትግራይ ክልል ሰጥቷል። የሲዳማ ክልል በክልልነት የተደራጀው ህዳር 10 2012 ዓ.ም በተካሄደ ውሳኔ ህዝብ ሲሆን የመንግስት ምስረታ ተደረገውም ሰኔ 29 2012 ዓ.ም ነበር። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ አዋሳም።
ዮናታንን ለዘገባው እናመሰግናለን። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በአባላቱ ላይ የደረሰ ነው ባለው እስራትና የቢሮዎች መዘጋት ለምርጫ ተሳትፎ እንቅፋት እየደቀኑበት እንደሆነ የኦሮሞ ነጻነት ግንባር ገልጿል። በፓርቲው ውስጥ ያሉትን ችግሮች አካቶ ሙክታር ጀማል ዝርዝሩን ይዟል።
ኦነግ በመጪው ምርጫ ለመሳተፍ እየተዘጋጀ እንደሆነ ሲያሳውቅ ቆይቷል። ተፈጥሮብኛል የሚለው ማነቆዎች ከተፈቱለት የኦሮሞ ነጻነት ግንባር በምርጫው ለመሳተፍ እንደሚፈልግ የድርጅቱ ሊቀመንበር አቶ ዳውድ ኢብሳ ተናግረዋል።
የ2021 በስድስተኛ ዙር ምርጫ በውስጡ በመካፈል እንቅስቃሴ ለማድረግ እስካሁን ድረስ ጥረት አድርገናል። ይሁንና ሀጫሉ ከተገደለ በኋላ እስካሁን ድረስ እስር ቤት የሚገኙ አመራሮቻችን፣ እጩ አባሎቻችን በሺዎች የሚቆጠሩ ናቸው። ቢሮችን በሙሉ ተዘግቷል። እንቅስቃሴያችን በሙሉ ታግዷል። አባሎቻችንና እጩ አባሎቻችንና አመራሮችን እስር ቤት ነው ያሉት። በጣም ሰፋ ያለ ሀራስመንት ወይም ደግሞ የማሳደድና እንቅስቃሴ እንዳናደርግ የሚደረጉ ችግሮች ናቸው። እነዚህ በሙሉ በጣም ስፋት ያላቸው በጣም ከባድና አስቸጋሪ የሆኑ ጉዳዮች ናቸው። ደንቃራ ወይም ደግሞ እንቅፋቱ በኦሮሞ ነጻነት ግንባር ምርጫ ውስጥ እንዳይሳተፍ እስካሁን ድረስ ትንሽ እንኳን መክፈት እምቢ ብሎ በግትርነት እንትን አድርጓል። እንግዲህ ዋነኛው ኃላፊነት ያለው በመንግስትና በምርጫ ቦርድ ላይ ነው። ይህንን ችግር የመፍታት የቀረችዋ ትንሽ ጊዜ ውስጥ
የኦሮሞ ነጻነት ግንባር ችግሮች ቢኖሩም በምርጫ ዝግጅቱ ቀጥሎ ይሳተፋል ማለት ነው ወይ? ችግር አጋጥሞናል መሳተፍ አንችልም የሚል ውሳኔ ነው ያለው? የትኛው ነው?
እስካሁን ድረስ ማነቆው እየከበደ ሄዶ አሁን እንቅስቃሴያችን ሙሉ በሙሉ በጣም አስቸጋሪ ሁኔታ ነው ያለው። ይሳተፋል አይሳተፍም፣ ይሄ እንግዲህ ኃላፊነት እና ዋነኛው ውሳኔ በመንግስት እጅና በምርጫ ቦርድ እጅ ነው ያለው እንጂ የኛ እጅ የለም።
የኦሮሞ ነጻነት ግንባር በአመራር ውስጥ ተፈጥሮ የነበረውን አለመግባባትን ለመፍታት ጠቅላላ ጉባኤ እንዲጠራ ብሔራዊ የምርጫ ቦርድ ቀደም ሲል ማሳሰቢያ ሰጥቶ የነበረ ቢሆንም ግንባሩ ግን የቢሮዎቹ መዘጋትና የአባላቶቹ መታሰር ጉባኤውን ለማዘጋጀት እንቅፋት እንደሆነበት ሲገልጽ ቆይቷል። አሁን ባለው አቅም ጉባኤውን ለመጥራት የዝግጅት ስራ እያከናወነ መሆኑን የጠቅላላ ጉባኤ አዘጋጅ ኮሚቴ አባል አቶ ጀቤሳ ገቢሳ ለአሜሪካ ድምጽ ተናግረዋል።
ጠቅላላ ጉባኤያችን ለማካሄድ በ3ኛ ወር ከ16 እስከ 18
2020 የኦሮሞ ነጻነት ግንባር ብሔራዊ ምክር ቤት ባደረገው ስብሰባ ድርጅቱ ጠቅላላ ጉባኤ እንዲያካሄድ ተወስኖ ይህንን ጉባኤ የሚያቀናጅ ኮሚቴ ተቋቁሞ ነበር። በተለያዩ ምክንያቶች ኮሚቴው ስራውን ማካሄድ አልቻለም እና አሁን ጠቅላላ ጉባኤ እንዲካሄድ ስራ መጀመራችን ነበር የወሰነውና ስራችንን መጀመራችን ነው ያስታወቅነው እንጂ ይህንን ስራ እንሰራለን ጠቅላላ ጉባኤ በዚህ ወር ይጠራል የሚለው በቀጣይ ስራችን የምንወስን ይሆናል።
ዝግጅት ሲባል አሁን ምን ለማድረግ ነው? ምንድነው ቀጣይ ሂደታችሁና ስራችሁ?
ቀጣዩ ስራችን አሁን በጠቅላላ ጉባኤው ላይ የሚሳተፉትን ክራይቴሪያ አውጥተን ክራይቴሪያው ደግሞ ለስራ አስፈጻሚ ኮሚቴ ይቀርባል። ክራይቴሪያው ላይ ተሞርክዘን ደግሞ በጠቅላላ ጉባኤ ላይ የሚሳተፉትን አባሎቻችንን መምረጥና መመልመል ነው። ከዛ በኋላ ዶክመንት ድንብ አለ፣ የመተዳደሪያ ድንብ አለ፣ የፖለቲካ ፕሮግራም አለ። እንደኚህን አቀናጅ ለጠቅላላ ጉባኤው ማዘጋጀት ነው። ሌላው ደግሞ ጠቅላላ ጉባኤው የት እንደሚካሄድ እና መቼ እንደሚካሄድ በውይይት ረቂቅ ሐሳብ ለብሔራዊ ምክር ቤቱ ማቅረብ ነው።
የኦሮሞ ነጻነት ግንባርን አመራር አለመግባባትን ለመፍታት በተደጋጋሚ ያደረገው ሙከራ እንዳልተሳካለት ባሳወቀበት መግለጫው የድርጅቱን ጠቅላላ ጉባኤ መጥራት የመጨረሻው መፍትሄ ሊሆን እንደሚችል ብሔራዊ የምርጫ ቦርድ ባሳሰበበት ጊዜ የጠቅላላ ጉባኤውን መጠራት አጥብቆ ሲጠይቅ የነበረው የእነ አቶ አራርሶ ቢቂላ ቡድን የህዝብ ግንኙነት ኃላፊ የሆኑት አቶ ቀጀላ መርዳሳ ተከታዩም ብለዋል።
ቀደም ሲል ይሄ ኮሚቴ የተባለው አሁን አንድ ዓመት በፊት ነው የተሰየመው። ስራውን ማከናወን አልቻለም። ይሄ ኮሚቴ ልክ እንደተሰየመ አንዳንዶቹ ወደ ውጭ ሀገር ሄዱ፣ ሌሎች ደግሞ አጋጣሚ አሁን እስር ቤት ያለ አለ። አሁን ድረስ ሀገር ውስጥም ደግሞ ታሰኑ ናቸው ብዙዎቹ እና እንግዲህ ቁጥሩም አነስተኛ ነው። ይሄ ሲበታተን እንግዲህ አንድ ኮሚቴ ተገናኝቶ ስራ ለመስራት ምልዓተ ጉባኤ መሟላት አለበት። ተፈጸማል፣ ተነጋገርነን፣ በአመራሩ መካከል ግጭቶች አሉ፣ አለመግባባቶች አሉ። ይሄ እያለ ሊሆን አይችልም። ስለዚህ እንደዚህ ነው መነጋገር፣ ገና መምከር የሚያስፈልገው።
ጠቅላላ ጉባኤ ለማድረግ መደረጉ አስፈላጊ ነው ብለው የሚያምኑ ከሆነ ይህንን ጠቅላላ ጉባኤ ለማድረግ መፍትሄ ምንድን ነው የሚሉት? ከእርሶ ወገን
ሌጂትሜት የሆነ አመራር ነው ይህንን ይዞ ወደፊት መሄድ ያለበት። አባላቱ ናቸው አገር ውስጥ ያሉት አባላቶቹ፣ የአመራር አባሎቹ እነዚህ ናቸው። ስራ ላይ ያሉት አመራሮች ተነጋግረው እንዴት ማከናወን እንችላለን የሚል ተነጋግረው የውስጥ ይሄ የውስጥ ጉዳይ ነው። የጠቅላላ ጉባኤ ዝግጅት፣ ስብሰባዎችን ማዘጋጀት፣ ማደራጀት የመሳሰሉት የውስጥ ጉዳዮች ናቸው። በሚዲያ ሞቶ ብዙ የምንነገርም አይደለም። በውስጣችን በፕሮሲጀራችን በህገ ደንባችን አካሄዳችን ማድረግ እንችላለን ነው። ግን በጦርነት ውስጥም ሆነ ስብሰባ ማድረግ ይችላለን።
የኦሮሞ ነጻነት ግንባር ጠቅላላ ጉባኤ አዘጋጅ ኮሚቴ በማዕከላዊ ኮሚቴ አባላት መመረጣቸውን የገለጹት አቶ ጀቤሳ ገቢሳ በበኩላቸው ስራውን እየጀመሩ መሆናቸውን ገልጸው ሁለቱንም ወገኖች ለማማከርና ለማነጋገር ማቀዳቸውን አመልክተዋል።
የእኛ ኃላፊነት እኛን ያዋቀረው ብሔራዊ ምክር ቤት ስለሆነ ለእነሱ ነው ሪፖርታችንን የምናቀርበው። እንደዚህ ስንል ደግሞ አባሎችና ሌሎች የድርጅቱ መሪዎች ሀሳብ ማቅረብ አይችሉም ማለታችን አይደለም። ሀሳባችሁን አንብቤያለሁ፣ ሰምቻለሁ እና ጊዜ አላለፈም ከእነሱ ጋር ለመመካከር ጊዜ አላለፈም። አሁን ነው ስራችንን ጀምረናል ነው ያልነው እንጂ ስራ እየሰራን ነው ጨርሰናል አላለም። እና ለምክርም ጊዜ አለ እና የሚያሳስብ ነገር አይደለም። እነሱ ያሉት ከእነሱ ጋር ለመመካከር ዝግጁ ነን፣ ምንም ችግር የለውም።
የኦሮሞ ነጻነት ግንባር ድርጅታዊውን ጠቅላላ ጉባኤ የሚያደርገው በአምስት ዓመት መሆኑን ህጉ ያስቀምጣል። ይህንን ጉባኤ ልዩ ጉባኤ ብለው የጠሩት የኮሚቴው አዘጋጆች ይህም የምርጫ ቦርድን መስፈርት አሟልቶ የሚጠራ ጉባኤ መሆኑ ተገልጿል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታርን ለዘገባው እናመሰግናለን። አስከፊ የሰብአዊ መብት ረገጣን ለመታገል በሚደረገው ጥረት የኮቪድ-19 መዛመት ያሳደረው ጫና ዛሬ የሚጀምረው የተባበሩት መንግስታት ድርጅት የሰብአዊ መብት ካውንስል 46ኛ መደበኛ ስብሰባ አብይ ትኩረት እንደሚሆን የአሜሪካ ድምጽ ዘጋቢ ሊሳ ሽላይን ከጄኔቫ በላከችው ዘገባ ጠቁማለች። አዳነች ፍሳህዬ ታቀርባለች።
ለአራት ሳምንታት ያህል የሚዘልቀው የተባበሩት መንግስታት ድርጅት የሰብአዊ መብት ካውንስል 46ኛ መደበኛ ስብሰባ በዓለም አቀፉ ወረርሽኝ ኮቪድ-19 መዛመት ምክንያት በቨርቹዋል ወይም በርቀት ነው የሚካሄደው። በመጀመሪያዎቹ 3 ቀናት ከ130 በላይ ከሚሆኑት ሀገሮች ተወካዮች 9 ርዕሳነ ብሔራትና ታዋቂ ሰዎች በቪዲዮ ንግግር ያደርጋሉ። አብዛኞቹ ንግግሮች በኮቪድ-19 ላይ ያተኩራሉ ተብሎ እንደሚጠበቅ የተባበሩት መንግስታት ድርጅት ባለስልጣኖች ተናግረዋል። ዛሬ በሚደረገው ልዩ ስብሰባም ዘረኝነትንና አድሎን ለመታገል በሚደረገው ጥረት እንዲሁም ኮቪድ-19 ስለደረሰው የማባባስ ሁኔታ ልዩ ትኩረት እንደሚሰጥበት ታውቋል። ሂማን ራይትስ ዋች የተባለው የሰብአዊ መብት ተሟጋች ድርጅት ዋና ስራ አስፈጻሚ ኬኔት ሮዝ የተለያዩ መንግስታት ኮቪድ-19 መዛመትን መሰረት በማድረግ በተቃዋሚዎች ላይ ዘመቻ በመክፈት ስልጣናቸውን ለማጠናከር እየተጠቀሙበት ነው የሚለውን ካውንስሉ መመርመር አለበት ብለዋል። የሃንግሪ ጠቅላይ ሚኒስትር ቪክተር ኦርባን የሀገሪቱ ምክር ቤት ባላጸደቀው አዋጅ ስልጣን መያዛቸውን እንደ ምሳሌ ጠቅሰዋል።
Another example was, you know, the recent elections in Uganda, where President Museveni used the pandemic as a pretext to preclude campaigning.
ሌላው ምሳሌ በቅርቡ ኡጋንዳ ላይ የተካሄደው ምርጫ ነው። ፕሬዝደንት ዮሪ ሙሴቪኒ የወረሽኙን መዛመት ተጠቅመው ዋናው ተቀናቃኛቸው ባቢ ዋይን የምርጫ ዘመቻ እንዳያካሂዱ አሰናክለዋል። ኃይልን በተደጋጋሚ ተጠቅመዋል። ሰዎች በተደጋጋሚ ታስረዋል። ባቢ ዋይን ተደብድበዋል። ይህ ሁሉ የተደረገው በወረርሽኙ ምክንያት እንቅስቃሴ መታገዱን ምክንያት በማድረግ ነው።
የሞት ቅጣትን፣ የልጆችና የአካል ጉዳተኞች መብትን በሚመለከት ደግሞ ልዩ ውይይቶች እንደሚካሄዱ እንዲሁም የተለያዩ ሀገሮች የሰብአዊ መብት ሬኮርድ እንደሚታይ ታውቋል። የሂውማን ራይትስ ዋች ኃላፊ ሚሼል ባችለት በፊት የተፈጸሙትን የሰብአዊ መብት ጥሰቶችን አላረመችም፣ አስከፊ የሰብአዊ መብት ረገጣ በማን አለብኝነት እየፈጸመች ነው በሚል በሽሪላንካ ላይ ያቀረቡት ከባድ ነቀፌታ በስብሰባው ይገመገማል። ሌሎች ትኩረት የሚሰጥባቸው ጉዳዮች በሚያንማር የተካሄደውን መፈንቅለ መንግስት፣ ቤላሩስን፣ ቬኔዙዌላን፣ ኢራንን፣ የኮንጎ ዲሞክራሲያዊ ሪፑብሊክን፣ ቡሩንዲን፣ ሰሜን ኮሪያን በመሳሰሉትና በሌሎችም ሀገሮች ተፈጸሙ የተባሉ የሰብአዊ መብት ረገጣዎች በስብሰባው ይመረመራሉ። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ሀገራቸው ወደ ሰብአዊ መብት ካውንስል አባልነቷ እንድትመለስ በማድረጋቸው የተባበሩት መንግስታት ድርጅትና ለሰብአዊ መብት የቆሙ አክቲቪስቶች ደስታቸውን ገልጸዋል። የቀድሞ ፕሬዚደንት ዶናልድ ትራምፕ ዩናይትድ ስቴትስን ከተባበሩት መንግስታት ድርጅት የሰብአዊ መብት ካውንስል ያስወጡት ለሶስት ዓመታት ከሚጠጋ ጊዜ በፊት ነው። ዩናይትድ ስቴትስ በዓለም መድረክ ላይ ያላትን ጠንካራ ተጽዕኖ የማሳደር ጡንቻዋን ተጠቅማ መሰረታዊ የሆኑ ነጻነቶች እንዲከበሩና የሕግ የበላይነት እንዲንሰራፋ ትጥራለች የሚል ተስፋ እንዳላቸው ገልጸዋል።
ዘጋቢዎቻችንን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። ዩናይትድ ስቴትስ የፓሪስ ስምምነትን ዳግም ተቀላቀለች። በእጅጉ ውድ ነው በሚል ምክንያት ለሀገሪቱ ንግድ ሁኔታ የማይበጅ መሆኑን በመጥቀስ የቀድሞ የትራምፕ አስተዳደር ከዓለም አቀፉ የአየር ንብረት ስምምነት ሀገሪቱን እንዳስወጣ ይታወሳል። በቪኦኤ ዘጋቢ ሲንዲ ሳይን የተዘጋጀውን ዘገባ ሀብታሙ ስዩም ያሰማናል።
ዋይት ሀውስ እንደሚለው በዚህ ሳምንት በቴክሳስ እና በተለያዩ የዩናይትድ ስቴትስ ግዛቶች በትንሹ 47 ሰዎችን የገደለው የከፋ የክረምቱ ሽንፍር የአየር ንብረት ለውጥ እየፈጠራቸው የሚገኙ አስከፊ ክስተቶችን ከሚያሳዩት መካከል አንዱ ነው። ካለመብራትና የውሃ አገልግሎት የቀሩ ቤተሰቦች በቤት ቁሳቁስ መሸጫ መደብሮችና መጠለያዎች ውስጥ ለመጠጋት ተገደዋል። ፕሬዚደንት ጆ ባይደን ዩናይትድ ስቴትስ የአየር ንብረት ለውጥን ለማስቆም የሚደረገውን ትግል ለመቀላቀል ከዚህ በኋላ እንደማትዘገይ ተናግረዋል።
This is a global existential crisis.
ይህ ዓለም አቀፍና አሁን ላይ እየደረሰ ያለ ውጥንቅጥ ነው። ካልተሳካልን ሁላችንም በውጤቱ እንሰቃያለን። ወደ ከባቢ አየር የምንለቀውን በከፍተኛ ሁኔታ ለመቀነስ፣ ግቦቻችንን ለማሳካትና ህልሞቻችንን ከፍ ለማድረግ፣ አንዳችን አንዳችንን ተጠያቂ ለማድረግ በፍጥነት ቁርጠኝነታችንን ማሳደግ አለብን።
አሜሪካ ዳግም ወደ ስምምነቱ መመለሷን ባበሰረው ስነ ስርዓት ላይ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ እርምጃው ዓለም አቀፉን ሙቀትን ለመቀነስ የተጀመረውን እርምጃ ያጠናክረዋል ብለዋል።
For the past 4 years, the absence of a key player created a gap in the Paris Agreement.
ባለፉት 4 ዓመታት ቁልፍ ሚና ተጫዋች አለመኖሩ በፓሪስ ስምምነት ውስጥ ክፍተት ፈጥሯል። ይህ ሁሉንም አዳክሟል። ዛሬ ዩናይትድ ስቴትስ ወደ ስምምነቱ መመለሷን ይፋ በመናደርግበት ቀን ፈጣሪዎቹ ወደ አቀዱለት ምልዕነት ዳግም መመለሱን ተገንዝበናል። በድጋሚ እንኳን ደህና መጣችሁ።
የመስኩ ሊቃውንት እንደሚናገሩት የቀድሞው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኃላፊ ጆን ኬሪ መጀመሪያውን ፕሬዚደንታዊ ልዑክ እንዲመሩ መሾማቸው ልዩ መልእክት አለው። ኬሪ ዩናይትድ ስቴትስ እርምጃዋን በእጥፍ እንደምታሳድግ ቃል ገብተዋል።
We rejoin the international climate effort with humility and with ambition.
ዓለም አቀፉን የአየር ለውጥ ጥረት ዳግም የተቀላቀልነው በትህትናና በከፍተኛ ፍላጎት ነው። አሜሪካ በጠረጴዛው ዙሪያ ሳትገኝ 4 ዓመታት መቃጠላቸውን ማወቃችን ያሳፍረናል። ሆኖም ግን ህልም አለን። የፓሪሱ ስምምነት ብቻውን ሳይንስ በጋራ መስራት እንዳለብን የሚነግረንን መስራት አይችልም።
ጆን ኬሪ ከ6 ዓመታት በፊት እያንዳንዱ የዓለም ሀገር የፓሪስ ስምምነትን በፈረመበት ጊዜ የነበረውን ደስታ፣ ተስፋና ፍንደቅ አስተውሰዋል። ዓላማው ዓለም አቀፍ የግሪን ሃውስ ጋዝ ልቀትን በመቀነስ የፕላኔቷን ሙቀት አማካይ መጠን ከኢንዱስትሪው አብዮት በፊት ከነበረው መጠን 2 ዲግሪ ሴልሲየስ በላይ እንዳይሻገር መገደብ ነው።
ዘጋቢዎቻችንን እናመሰግናለን። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን amharic.voanews.com ላይ እንገኛለን። በአት ቪኦኤ አማሪክ የፌስቡክ ገጻችን ሃሽታግ ቪኦኤ አማሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ voa.horn.mobi ላይ ታገኙናላችሁ። ከሴኮንስ ከአርባ አሃዱ ራዲዮ 94.3 ላይ እንገኛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ለአስተያየቶቻችሁ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን horn@voanews.com ነው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ሰለሞን አባተ፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አድማጮች አሁን ሐኪሞን ይጠይቁ። ሐኪሙን ይጠይቁ ለምሽቱ ከፍ ያለ ተስፋ ያሳደሩት የኮቪድ-19 መከላከያ ክትባቶች በተፈለገው ፍጥነት መሰራጨትና ሰዎች በጊዜ መከተብ ያለመቻላቸው ያሳደረውን ስጋት ይመለከታል። ይህ ሁኔታ በተጨማሪም ራሱን የለወጠ የቫይረስ ዝርያ እንዲስፋፋ ሊያደርግ የሚችለውን አስተዋጽኦም ይመረምራል። ሙያዊ ትንታኔውን የሚሰጡን ፕሮፌሰር ብስራት ኃይለ መስቀል በሃዋርድ ዩኒቨርሲቲ መምህርና የክሊኒካል ፋርማሲ አስተዳደር ሳይንስ ትምህርት ክፍሎች ምክትል ሊቀመንበር ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ቀዳሚውን ክፍል ይዞ ቀርቧል።
ፕሮፌሰር ብስራት ኃይለ መስቀል፣ ኮቪድ የክትባቶችም ሆነ የበሽታው ጉዳይ እንግዲህ አብሮን ያለ ነው እና ገና ያነጋግረናል። ክትባቶች በወጡ በማግስቱ ብዙዎችም በየተራ ተመልክተናል።
ለምሽት እስኪ
በዚህ በዩናይት ስቴትስ ከሚታይ ሰሞንኛ ጉዳይ እንነሳ። እንግዲህ እንደምናየው ከፍ ያለ የአየር ጠባይ ለውጥ፣ ክረምት ነው ወቅቱ። በእርግጥ የአየር ለውጥ የፈጠረው ሁኔታ ከፍተኛ በረዶ ብዙ አካባቢዎች እንቅስቃሴዎች ላይ ገደብ አድርጓል። በየአካባቢው የሚደረጉ የወትሮ እንቅስቃሴዎችንም እንዲሁ በአንጻሩ ተጽዕኖ አሳድሮባቸዋል። በዚህ ምክንያት የክትባቶች ዝውውር በሚፈለጉበት ስፍራ በታቀደው ጊዜ መድረስ እንዳይችሉ አድርጓል። ይሄም ክትባቱ ለታሰበላቸው ሰዎች በፍጥነት እንዳይደርስ ማድረጉ አንድም ለመጀመሪያ ጊዜ ሊከተቡ በመጠባበቅ ላይ ያሉ፣ ሁለትም የመጀመሪያውን ሁለት ጊዜ የሚወሰደውን ክትባት ፋይዘር በተባለው የክትባት አይነት 21 ቀን ሞልቷቸው ሁለተኛውን ሊወስዱ የተዘጋጁ፣ ሞደርና 28 ቀን ጠብቀው ሁለተኛውን ሊወስዱ የተዘጋጁ ቢያልፋቸው ምንድን ነው የሚገጥመው የሚለው እያነጋገረ ነው። እስኪ በሁለቱም አዲስ የሚወስዱት ላይም አጠቃላይ ሁኔታውን መቀየሩ ነው፣ የወሰዱት ደግሞ ቢያመልጣቸው ምን ችግር ይፈጥር ይሆን? በዚህን ጀምር።
ጥሩ ጥያቄ ነው። ደግሞ ጊዜ ነው፣ ምክንያቱም ገና ከበረዶ አልወጣንም። ይኸው እዛ እኛ ያለንበትም ዋሽንግተን ዲሲ ውስጥም በረዶ አለ። ያን ያህል እንደ ሌሎቹ ባንጎዳ፣ ግን ያው ጊዜው ነው። አሁን የክረምት ጊዜ ነው። ጥሩነቱ የአሁኑ የባይደን አድሚኒስትሬሽን አንዱ ሜጀር ታርጌት ያደረገው ይህንን ኮቪድ ማጥፋት ላይ ነው እና በዚህ ምክንያት ከፍተኛ እንቅስቃሴ የተካሄደ ነው። ሁላችንም እንደምናየው ልክ ከስቶርሙ በፊት በቀን 1.5 ሚሊዮን ሰው ክትባት እያገኘ ነበር። እዛ ደረጃ ነበር እየሄደ የነበረው እና ኦሎሜደን ይሄ በረዶ መጣና ብዙ አፌክት አረገ። በጣም አፌክትድ የሆኑት ሁለት ሴንተሮች ናቸው። አንደኛው ይሄ ፌዴክስ ሴንተር ሜምፊስ ያለው፣ ሌላው ደግሞ ኬንታኪ ውስጥ ያለው ፒኤስዩ። እነሱ ነበሩ።
ፕሮፌሰር ብስራት፣ ኢትዮጵያ ላሉ አድማጮች አሁን ይገልጿቸው ምን እንደሆኑ እንዲረዱ፣ እሽጎችን ፖስታ መልእክቶች የሚልኩ ድርጅቶችን እንቅስቃሴዎች ተጽዕኖ አሳድሮባቸዋል እያሉ ነው። ለአድማጮች ቅርብ እንድናደርግ
እነዚህ አሜሪካ ውስጥ ቫክሲን ከሚያፋፍሩ ዋና ትላልቅ ሴንተሮች ነበሩ እና በሁለት መንገድ ነው አፌክት ያደረጋቸው። አንደኛ ያው የዝውውሩ ምክንያት የመወረዶ ከተሸፈነ መንቀሳቀስ ስለማይችሉ እንደፈለጉት ማንቀሳቀስ አይችሉ። በዚህ ላይ ደግሞ እዛው ራሱ ክትባቱ የሚሰጥባቸው ሴንተሮች በየቦታው ያሉ ከ2000 በላይ ሴንተሮች በዚሁ በመብራት መጥፋት ምክንያት፣ በበረዶ ምክንያት፣ ከአየሩ ጸባይ ጋር ምክንያት ተዘግተዋል። እንግዲህ አብዛኞቹ ያው በጀነሬተር ያው ኢትዮጵያም የተለመደ ነው፣ በጀነሬተር በኩል አድርገው ቫክሲኑ እንዳይበላሽ አቆይተውታል። በጣም የተጎዳው ደግሞ ከሁሉም አሜሪካ ስቴቶች ውስጥ ቴክሳስ የሚባለው ነው። ለምንድን ነው በጣም የተጎዳው? ከሌላው የተለየ በረዶ ኖሮት ሳይሆን ቴክሳስ በተፈጥሮ ሙቀት ሀገር ስለሆነ በረዶ አይተው ሳይሆን ለረጅም ጊዜ በረዶ ሳይደርስባቸው ኦልቬዝደን ያላዩት ሌላው ስቴት አሁን ሺካጎ እንደዚህ የሚባሉት የአሜሪካ ከተማዎች ሁልጊዜ በረዶ ያሉ ሁሌም ይዘጋጃሉ። ከተማው ያውቀዋል አሰራሩን። እነዚህ ግን በረዶ ጋር ልምድ ለሌላቸው ብዙ ነገር ዳሜጅ ሊመጣ ቻለ እና በዚህ ምክንያት የቫክሲኑ ዝውውር በጣም 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 ነው የተጎዳው። ግን ጥሩ ነገሩ ምንድን ነው? አሁን ድሮ ከሚሰጣቸው ቫክሲን በጣም እጥፍ፣ ድሮ 400,000 በሳምንት የሚመጣ አሁን ከ600,000 በላይ፣ ያንን የጠፋውን ጊዜ ካቻፕ ለማድረግ እየተደረገ ነው። ሌላው የጠየቀኝ እነዚህ ቫክሲኑን ቢያመልጣች ባያገኙ ያልከው በጣም ትልቅ ጥያቄ ነው። አንዳንዱ ጋር ትንሽ ኮንትሮቨርሲም አለው። ሞደርና ያው በ28 ቀን ነው የሚሰጠው በአራት ሳምንት፣ ፋይዘር ደግሞ በ3 ሳምንት ነው የሚሰጠው። አሁን አዲሱ ሪፖርት የሚለው ምንድን ነው? በዛ ኤግዛክት ቀን በ21 እና በ28 ባይመጡም ሊቆይ ይችላል ነው የሚሉት። ማስመር የምፈልገው ነገር ከአቅም በላይ በሆነ ምክንያት ነው እንጂ በተቻለ መጠን በዛው ጥናቱ በተደረገው መንገድ ሰው እንዲከታተል ነው የምፈልገው። ግን ካልተቻለና ከአቅም በላይ በሆነ አሁን እንደዚህ እንደ ወይዘሩ ማለት ነው መንገድ ሁሉ ሲዘጋጋ መብራት ሲጠፋ የሰዎቹ እንኳን ፍላጎት ቢሆን ቫክሲን የሚሰጣቸው ቦታ ስለተዘጉ ምንም ምርጫ አልነበራቸው ያለ መቆየት እና እንደውም ሲዲሲ ዌብሳይቱ ላይ እንዳነበብኩት እስከ 6 ሳምንት ድረስ 42 ቀን እንደውም ከዛም ሊቆይ በሚል መንገድ አውጥተውታል። አሁንም ለአድማጮቻችን ማስመር የምፈልገው ነገር ምንድን ነው? እዚህ ላይ ከአቅም በላይ በሆነ ምክንያት ነው እንጂ በቸልተኝነት ወይም በሌላ ነገር ወይም በቃ አሁን እንደዚህ አግኝተናል እና የፈለግን ቆይተን በተመቸን ጊዜ እንሄዳለን ማለታል። ይሄም ቢሆን በጥናት ፉሊ በጥናት የተደገፈ አይደለም፣ ግን አትሊስት በአሁኑ ባለው ደረጃ እንደዚህ እስከ 6 ሳምንት ቆይተው መከተብ ይችላሉ። ሁለተኛው ነው። ሌላው አንድ የእንግሊዝ ሀገር በጣም ኢንትረስቲንግ ነው። አንዱ ቫክሲን የፋይዘርን ወስደው ሲመለሱ በተባለው ቀን የፋይዘሩ ቫክሲን አቬለብል ባይሆን ሞደርናውን መውሰድ ይችላሉ፣ ወይም የሞደርናውን ወስደው ፋይዘሩን መውሰድ ይችላሉ የሚለው የእንግሊዝ ሀገሩ ላይ ይችላሉ። አሁንም ማስመር የምፈልገው ነገር ከአቅም በላይ በሆነ መንገድ ያኛው አቬለብል ካልሆነ ሁለቱም ተመሳሳይ ቴክኖሎጂ ነው፣ አሬኔ ቴክኖሎጂ የሚባል ስለሆነ አንዱ በአንዱ መቀያየር ይችላሉ የሚል ነገር አውጥቷል። አሰራራቸው እንደነ ጃንሰን ጃንሰን እንደ አስትራዜኔካ አይደሉ። ሌላው የጠየቅኝ ነገር ሲንግል ዶዝ አንድ ወስደው ባይመለሱስ የሚለው ነገር ነው። አይደገፍም በሳይንሱ። ግን ሌላ ምርጫ ከሌላቸው እና አሁንም ከአቅም በላይ በሆነ ነገር ከሆነ አንዱ ራሱ እስካሁን እንዳየነው እስከ 6 ሳምንት ድረስ እስከ 80% አንዳንድ ቦታ ላይ ነው 85% ይላል። 95 በመሆን ፋንታ ዝቅ ብሎ 80-85% ድረስ ያገለግላል የሚል ሪፖርቶች አሉ።
መልካም። እንደው ለአድማጮች ሩቅ ስለሚሆን በረዶ ሲባል በሀገራችን የምናውቀው በረዶ እንዳልሆነ በቴሌቪዥን የማየት እድል ያላቸው እንደሚረዱት ተስፋ እናደርጋለን። ሁለት ጫማና ከዚያ በላይ አንዳንድ የወገብ ድረስ የሚደርስ ክምር ነው የምናወራው እና እንዴት ነው አሜሪካን የምታክል ታላቅ ሀገር በበረዶ እንዲተሳስራ ሰዎች ክትባት ማግኘት የማይችሉበት ድረስ ይደርሳሉ የሚለው ምናልባት ግራ እንዳያጋባ ያህል ነው። ወደ ሌላ ርዕስ ልውሰደው ፕሮፌሰር ብስራት፣ ይሄ አጠቃላይ የመጓተቱ ሁኔታ በዚህም ሆነ አንዳንዶች በእጥረት ለብዙዎች ካልተዳረሰ ቀጥታ ከቫይረሱ ጋር የሚገናኙ ጉዳዮች እንዳይሆኑ ነው። ራሳቸውን የሚለውጡት የቫይረስ ዝርያዎች መስፋፋት በእንግሊዝ ሀገር፣ በደቡብ አፍሪካና በብራዚል ቀድሞ ከተጠኑ ከሚታወቁት ዝርያዎች የተለዩ ሶስት አይነት የቫይረስ ዝርያዎች ራሳቸውን የቀየሩበት ሁኔታ ስላለ ክትባቶቹ ለነኚህ ፍቱን ይሆናሉ ወይ ይሰራሉ ወይ የሚለው በየደረጃው እየታየ ባለበት መስፋፋታቸው ያሳስቦታል። አንደኛ እነኚህ ክትባቶች ላይሰሩ የሚችሉበት ሁኔታ ይፈጠራል ወይ? መዘግየቱ ጋር የሚያያዝ የመስራጭትን እድል ስለሚፈጥር። ሁለተኛ ቫይረስ ራሱን የመለወጡ ጠባይ እየተለመደ እንደመሆኑ ጊዜ በሰጠ ቁጥር ሌሎች በርካታ ዝርያዎች ተፈጥሮ አሳሳቢ ሁኔታ ሊፈጥር ይችል ይሆን ወይ? እንዴት ይመለከቱታል ይሄን?
አሉላና እንግዶቹን እናመሰግናለን። አድማጮች የውይይቱን ሙሉ ክፍል ከዌብሳይታችን ላይ ማግኘት ትችላላችሁ። ሁለት ኬንያውያን የፈጠራ ባለሙያዎች ከአእምሮ ትዕዛዝ በመቀበል ስራን መከወን የሚችል ሰው ሰራሽ የሮቦት ክንድ ሰርተዋል። ይሄ ፈጠራም አካል ጉዳተኞች የዕለት ተዕለት እንቅስቃሴያቸውን በሚያደርጉበት ወቅት የሚያጋጥሟቸውን እክሎች እንደሚቀንስ ተስፋ ተጥሎበታል። የደንገረመው የአሶሺየትድ ፕሬስ ዘገባን እንደሚከተለው ታቀርበዋለች።
ሁለቱ ኬንያውያን ወጣቶች የሰሩት አንጸባራቂው የሮቦት ክንድ ከግዙፉ የፊልም ኢንዱስትሪ ማርቨል የሳይንስ ልቦለድ ፊልም ላይ የተቀዳ ይመስላል። ይሁንና የፈጠራ ስራው በኬንያ የሚገኙ አካል ጉዳተኞች ላይ ተግባራዊ የሆነ ጠቀሜታ አለው። የነርቭ እንቅስቃሴን የሚያዳምጠው ጭንቅላት ላይ የሚጠለቀው ክፍል የኤሌክትሪክ ሞገድን በማፍለቅ የሮቦት ክንዱን እንቅስቃሴ ይቆጣጠራል። ኬንያውያኑ የፈጠራ ባለሙያዎች ዴቪድ ጋቱና ሞሰስ ኬንያ ይህን ሰው ሰራሽ ክንድ ለመስራት የሚበቃ ገንዘብ ስለሌላቸው የወዳደቁ የኤሌክትሪክ እቃዎችንና ተመልሰው በጥቅም ላይ የዋሉ እንጨቶችን እንደ ግብአት ተጠቅመዋል። የሰሩት ክንድም ወደ ላይና ወደ ታች እንዲሁም ወደፊት መሰንዘር ይችላል። ከፈጠራ ባለሙያዎቹ አንዱ የሆነው ዴቪድ ጋቱ ስለ ሰው ሰራሹ እጅ ተግባር እንዲህ ያስረዳል።
This is an aparimp by robotic hand prosthetic that uses
ይሄ ፈጠራ የላይኛው የክንድ ክፍልን ከአእምሯችን ምልክቶችና ትዕዛዝን በመቀበል እንደ ፍላጎታችን እንዲታዘዝ የሚያደርግ ነው። የህይወት መሰል ሮቦት እጁ የአእምሮ ትዕዛዞችን በማጣራት ወደ ኤሌክትሪክ ሞገድነት በመቀየር አጉልቶ በማውጣትና ኃይል በመስጠት የተጠቃሚውን ትዕዛዝ በተግባር ላይ ለማዋል ማስተላለፊያዎቹን ይገፋቸዋል ማለት ነው።
በኬንያ ከአንድ ሚሊዮን በላይ አካል ጉዳተኞች ይገኛሉ። አብዛኞቹም በፖሊዮና በሌሎች አደጋዎች ምክንያት ክንዳቸውን አጥተዋል። በአፍሪካ አካል ጉዳተኞች ከጉዳታቸው በላይ እንደተረገሙ እየተቆጠሩ ከማህበረሰቡ ይገለላሉ። ሰው ሰራሽ ክንዶች ታዲያ የእንቅስቃሴ ነጻነትን ብቻ ሳይሆን በማህበረሰቡ ዘንድ ተቀባይነታቸው እንዲጨምርም ሊያግዙ ይችላሉ። ጋቱ ይሄ ፈጠራ አካል ጉዳተኞቹ ራሳቸውን እንዲችሉም ይረዳል ይላል።
The reason why we defended this by robotic hand is because you wanted to help those people who have lost.
ይህን መሰል ሮቦት ለመስራት የፈለግነው ክንዳቸውን ያጡ አካል ጉዳተኛ ሰዎችን ለማገዝ ካለን ፍላጎት የተነሳ ነው። ዋናው ዓላማችንም እነሱን የሚያግዝ አንድ ነገር በማበርከት በሰዎች ላይ ሸክም ሳይሆኑ ራሳቸውን እንዲችሉ ለማድረግ ነው።
ኪኒዩና ጋቱ በአካባቢያቸው የአካል ጉዳተኞችን ችግር እያዩ እንዳደጉና ይህንን ለማቅለል እንደሚሰሩ ይናገራሉ። ሞሰስ ኪኒዩ በዚህ ጉዳይ ላይ ይሄን ይላል።
We saw that the people living with disability
በከተማችንና በየመንደሩ አካል ጉዳተኞችን ስናይ የዕለት ተዕለት የህይወት እንቅስቃሴዎችን ለማድረግ ይቸገራሉ።
የኬንያ የአካል ጉዳተኞች ማህበር ዋና ኃላፊ ዴቪድ ጊችሙ ይሄ የሮቦት ክንድ አካል ጉዳተኛ ግለሰቦችን ማገዝ ብቻ ሳይሆን በሰው ሰራሽ ክንድ የፈጠራ ስራዎችም ላይ አብዮት ያመጣል ይላል።
Such invention of prosthetic arms and such level of technology
ይህን መሰል ሰው ሰራሽ እና ቴክኖሎጂ ምጣኔ ሀብትን ለማጎልበት ብቻ ሳይሆን በእምርቱም ረገድ በህዝቡ ዘንድ ተቀባይነት እንዲኖር ያግዛል። በጣም ትልቅ ባለመሆኑ በቀላሉ አካል ጉዳተኞች ሊቆጣጠሩት ይችላሉ። እጃቸውን ያጡ ሰዎችን መልሶ ለማቋቋምና ለማገዝም እጅግ ትልቅ ሚና ይኖረዋል።
ኬንያና ጋቱ ሰው ሰራሽ ክንዱን በብዛት ለማምረት የሚያስችል አቅም የላቸውም። ነገር ግን ይሄ ክንድ በሰፊው ቢመረት ግለሰቦችን ብቻ ሳይሆን የሀገሪቱን ምጣኔ ሀብትም እንደሚያግዝ ይናገራሉ። ለአሶሺየትድ ፕሬስ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አሁን ተከታዩ አፍሪካ ነክ ርዕሶች ነው። በምስራቅ አፍሪካ ትርምስ በቀጠለበት በአሁኑ ወቅት አፍሪካ ኮማንድ ወይም የአፍሪካ እዝ እንዴት የመንግስት ኃይሎችን ሊረዳ እንደሚችል እና የታጠቁ ኃይሎች ለሚደቅኑት አደጋ እንዴት ምላሽ ሊሰጥ እንደሚችል እንዲሁም ዩናይትድ ስቴትስ ከአንዳንድ የምስራቅ አፍሪካ ሀገሮች ወታደራዊ ኃይል መቀነሷ በቀጠናው ሊኖር የሚችለውን ያለመረጋጋት አስመልክቶ የተቀናበረ ዝግጅት እናቀርባለን። በዩናይትድ ስቴትስ ፒትስበርግ ከተማ ያሉት ስለ አሸባሪነት ጉዳይ ያጠኑት ኮሊን ክላርክ እና ናይሮቢ ኬንያ በሚገኘው ኬንያታ ዩኒቨርሲቲ የሚያስተምሩት ዜበር ኢቻኒ ትንታኔ ይሰጡበታል። ያነጋገራቸው የእንግሊዝኛው ክፍል ባልደረባችን ጄፍሪ ያንግ ነው። አዳነች ሳየ ታቀርባለች።
ምስራቅ አፍሪካ ውስጥ ሶማሊያ ያለው አልሸባብና ሌሎች ከአልቃይዳ ጋር የተሳሰሩ እስላማዊ አማጽያን ለአመታት ያህል ሲንቀሳቀሱ ቆይተዋል። ይሁን ሳለ የቀድሞው የዩናይትድ ስቴትስ አስተዳደር ሶማሊያ የተመደቡትን 700 የሚሆኑ የአሜሪካ ወታደሮችን መቀነስ ጀመረ። ይህን መሰረት በማድረግም የሶማሊያ ኃይሎችና የሀገሪቱ ምርጥ ጸረ አሸባሪ ኃይሎችን ሲያሰለጥን የቆየው አፍሪካ ኮማንድ ስራቸውን እንዴት ሊቀጥሉ ይችላሉ ለሚለው ጥያቄ ፕሮፌሰር ዘበር ኢቻኒ ምላሽ ሰጥተዋል።
You'll note that US AFRICOM has the mandate that runs through intelligence gathering.
የአፍሪካ ኮማንድ ወይም የአፍሪካ እዝ ተልዕኮ የስለላ መረጃ ማሰባሰብንና በአካባቢው ያለውን ሁኔታ መከታተልን ያቀፈ ነው። በሌላ በኩል ደግሞ አልፎ አልፎ በታጣቂ ኃይሎች ላይ እርምጃ በመውሰድ ተግባር የሚሳተፍበት ጊዜ አለ። በዋናነት ተልዕኮው ግልጽ ነው። በምስራቅ አፍሪካና በተቀሩት የአፍሪካ አገሮች ያሉትን የጸጥታ ኃይሎች ማሰልጠንና በሙያዊ አሰራር እንዲታነጹ ማድረግ ነው። ነገር ግን አፍሪካ ውስጥ የአማጽያንና የአሸባሪዎች እንቅስቃሴ እየተበራከተ በሄደበት ሁኔታ አፍሪካ ኮማንድ በአማጽያኑ ላይ እርምጃ በመውሰድ ተግባር ውስጥ ለመግባትም ይገደዳል።
ነገር ግን አንድ መታወቅ ያለበት ነገር አመጾች በወታደራዊ ኃይል ብቻ ሊቆሙ የማይችሉ መሆናቸው ነው ይላሉ ዶክተር ኢቻኒ። ወታደራዊ እርምጃ መውሰድ አስፈላጊ ቢሆንም በቂ መፍትሄ ሊሆን አይችልም። ተቃውሞንና አሸባሪነትን ያስከተለውን ችግር ሊፈታ አይችልም። ስለሆነም የካሮትና የብትር ዘዴን መጠቀም ወይም ከወታደራዊ እርምጃ ሌላ ዲፕሎማሲያዊ መፍትሄ መፈለግም ግድ ይላል ብለዋል ዶክተር ኢቻኒ። ዶክተር ክላርክም አመጽን ለማቆም በሚደረግ ጥረት አካታች የሆነ ሰፊ ይዘት ያለው አያያዝን መከተል እንደሚያስፈልግ የረጅም ጊዜ ግንዛቤ ያለን ብለዋል። ሶማሊያን እንደ ምሳሌ ጠቅሰዋል።
Looking at what some of the major issues are plaguing Somalia, including governance, including the strength of
ሶማሊያን ማጥ ውስጥ የከተቱት ዋና ዋና ችግሮች ምን እንደሆኑ መመርመር ያስፈልጋል። የመልካም አስተዳደር ጉድለትና የፍርድ ቤትና የሌሎች ተቋማት የጥንካሬ ይዘትን መመልከት ግድ ይላል። ይህ ደግሞ ለኛ አዲስ ክስተት አይደለም። በአፍሪካ ቀንድ የሚካሄዱትን ግጭቶች አስመልክቶ ለአመታት በዚህ መልክ ስናጤን ቆይተናል።
አሸባብና ሌሎችም ምስራቅ አፍሪካ ውስጥ ያሉት አማጽያን ለዚህ ረጅም ጊዜ ያህል ሊዘልቁ የቻሉበት ምክንያት ምንድን ነው? የገንዘብ ምንጫቸውስ ምን ይመስሎታል ለሚለው ጥያቄ ክላርክ ምላሽ ሰጥተዋል።
There's been various points when they've focused on the sugar trade. There's been connections to charcoal.
በስኳር ንግድ ላይ ያተኮሩበት ጊዜ አለ። ከከሰል ንግድም ጋር ግንኙነት አላቸው። ዋና ገቢያቸው ደግሞ ግብር ማስከፈልና አስገድዶ ገንዘብ መዝረፍ መሆኑን እናውቃለን። በዚያም ላይ መገንዘብ ያለብን እነዚህ ቡድኖች ብዙም ወጪ እንደሌላቸው ነው። ብዙም የሚከፍሉት ነገር ስለሌለ የሚያገኙት ገንዘብ ለረጅም ጊዜ ያቆያቸዋል። በመቋድሾና በሌሎችም አካባቢዎች እንዲሁም ከአገር ውጭ እንቅስቃሴ ለማካሄድ ያስችላቸዋል።
ፕሮፌሰር ኢቻኒ ታዲያ የአማጽያን እንቅስቃሴን ለመቋቋም ወታደራዊና ምናልባትም ለድርድር እንዲቀርቡ የሚያስችል ወይም ደግሞ የአመጽ እንቅስቃሴያቸውን ሊያቀዘቅዝ የሚችል ዲፕሎማሲያዊ ዘዴን መጠቀም ያስፈልጋል የሚባለውም አማጽያኑ ለረጅም ጊዜ ሊዘልቁ የሚችሉበት ሁኔታ መኖሩን በመገንዘብ ነው ብለዋል። ከአፍሪካ ህብረት ግቦች መካከል አንዱ በአህጉሪቱ ሰላም፣ ጸጥታና መረጋጋት እንዲሰፍኑ ማድረግ ነው። ይህን መሰረት በማድረግም በቡሩንዲ፣ በሶማሊያና በሱዳን ላይ የሰላም ጥበቃ ተልዕኮዎችን መድቧል። የአፍሪካ ህብረት በአህጉሪቱ ሀገራት ግጭቶች ሲነሱ በፍጥነት የሚላክ ወታደራዊ ኃይል ቢያዘጋጅ አይሻልምን ለሚለው ጥያቄ ዶክተር ክላርክ ያብራራሉ።
It depends on what we're looking at in the region. There's just so many different hot spots at the moment. If you look at the
በቀጠናው ውስጥ በመናተክሩበት ጉዳይ ላይ የሚወሰን ይሆናል። በአሁኑ ወቅት የተለያዩ የንቅስቃሴ አይነቶች አሉ። አልቃሂዳ እና እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን አባላትን ለመመልመል ለድርጅታቸው ገንዘብ ለማግኘትና ጥቃቶችን ለማካሄድ የሚወዳደሩበት ሁኔታ አለ። በሳህል አካባቢና በአፍሪካ ቀንድ የሚካሄዱ የንቅስቃሴ አይነቶች የተለያዩ ናቸው። በሞዛምቢክ ያለውም እንደዚሁ። ስለሆነም ቅድሚያ የሚሰጥበት ጉዳይ አለ። የጥሪት ጥያቄ የሚነሳል። በዚያም ላይ ዩናይትድ ስቴትስ፣ ሳህል ላይ ደግሞ ፈረንሳይ ሊያደርጓቸው የሚችሉ ነገሮች ተደጋጋሚ ሳይሆኑ የተለዩ መሆናቸውን ማየትም ያስፈልጋል።
በሌላ በኩል ደግሞ ምስራቅ አፍሪካ ውስጥ የሚታየው ትርምስ የፖለቲካ አለመረጋጋትም የታከለበት መሆኑ የሚታወቅ ነው። በሱዳንና በደቡብ ሱዳን ያለው ፖለቲካዊ አለመረጋጋት የቀጣይነት ባህሪ ያለው፣ ሱዳን ውስጥ ለውጥ ቢኖርም አለመረጋጋት መኖሩ አልቀረም። ዶክተር ኢቻኒ ያስረዳሉ።
The African Union has a well-crafted framework to deal with issues of insecurity. Novel way. They are talking of the issue of...
የአፍሪካ ህብረት የጸጥታ ጉድለትንና ፖለቲካዊ መነሳሳትን በሚመለከት በሚገባ የተቀየሰ ማዕቀፍ አለው። ይህ ግን እንደ አውሮፓ አቆጣጠር እስከ 2020 ዓመተ ምህረት ባለው ጊዜ ውስጥ ግጭት እንዳይኖር ማድረግ በሚለው መርህ ላይ የተመሰረተ ነው። አሁን እንግዲህ የጊዜው ገደብ አብቅቷል። በዚያም ላይ እነዚህን ጉዳዮች በማስፈጸም በኩል የፖለቲካ ፍላጎት የለም። ስለሆነም አንዳንዴ ሰላም ለማስፈን የጋለ ስሜት የለም ለማለት ያስችላል።
ርዕሳነ ብሔራት የስልጣን የጊዜ ገደብ እንዳይኖር የሚነጋገሩበት ጊዜ መሆኑን መዘንጋት አያስፈልግም ካሉ በኋላ በአፍሪካ መልካም አስተዳደር ሲሰፍን ግን ሁኔታዎች ሊስተካከሉ ይችላሉ የሚል ተስፋ እንዳላቸው ዶክተር ኢቻኒ አስገንዝበዋል። ፖለቲካዊ አካታችነት ሲኖር ወይም ኃይል የሚጠቀሙት ቡድኖችና ማህበረሰቦች የሚያሰሙትን ቅሬታና ስጋት አድምጦ መፍትሄ ለማግኘት ሲሞከር አንዳንዶቹን ግጭቶች በማቆም ተግባር ወሳኝ ሚና እንደሚኖረውም ፕሮፌሰር ኢቻኒ ሳይጠቅሱ አላለፉም። አድማጮች፣ አፍሪካ ኮማንድ የምስራቅ አፍሪካ መንግስታትን በመርዳትና አሸባሪነትን በመዋጋት ተግባር ስለሚኖረው ሚና የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን።
ዘጋቢዎቻችንን እናመሰግናለን። ወደ መጨረሻው ዝግጅት እናልፋለን። የሰኞ ምሽት ስፖርትን ይዞ ሀብታሙ ስዩም አብራችሁ ይቆያል።
በኢትዮጵያ አትሌቲክስ ፌዴሬሽን አዘጋጅነት 14ኛው ሀገር አቀፍ የግማሽ ማራቶን የጎዳና ላይ ውድድር በትናንትናው ዕለት በድሬዳዋ ከተማ ተካሂዷል። ከዚራ ለጋህር አደባባይን መነሻና መድረሻው ባደረገው በዚህ ውድድር በወንዶች ልዑል ገብረየስ፣ በሴቶች ሰንበሬ ተፈሪ፣ በክለብ ደግሞ የኦሮሚያ ክልልና የኦሮሚያ ፖሊስ ክለቦች አሸናፊ ሆነዋል። አዲስ ቸኮል ውድድሩን ተከታትሏል።
በድሬዳዋ በተዘጋጀው 14ኛው የኢትዮጵያ ግማሽ ማራቶን ውድድር በሴቶች ለፌዴራል ማረሚያ ቤቶች የምትወዳደሩ ሰንበሬ ተፈሪ አሸናፊ ስትሆን ህይወት ገብረ ኪዳን ከኤልሚ አሎንዶ ክለብ ሁለተኛ፣ ፈታይ ዘራይ ከኢትዮጵያ ንግድ ባንክ ደግሞ ሶስተኛ በመሆን የብርና ናስ ሜዳሊያ አሸናፊ ሆነዋል። አሸናፊዋ ሰንበሬ በፈረንጆች 2015 በቤጂንግ ተዘጋጅቶ በነበረው የዓለም አትሌቲክስ ሻምፒዮና በ5000 ሜትር የብር ሜዳሊያ አግኝታ እንደነበር ይታወሳል። በወንዶች የኦሮሚያ ፖሊሱ ልዑል ገብረየስ በአሸናፊነት ውድድሩን ሲያጠናቅቅ እሱን ተከትለው ሲሳይ ለማ ከኦሮሚያ ፖሊስና በላይ ጥላው ከኢትዮጵያ ንግድ ባንክ ሁለተኛና ሶስተኛ ሆነው የብርና ናስ ሜዳሊያ ተሸላሚ ሆነዋል። በቡድን ውጤት ደግሞ በሴቶች የኦሮሚያ ክልል፣ በወንዶች ደግሞ የኦሮሚያ ፖሊስ አሸናፊ በመሆን የተዘጋጀላቸውን ዋንጫ ከክብር እንግዶች ተቀብለዋል። ጀማሪና ልምድ ያላቸው አትሌቶች የተሳተፉበት ይህ ሀገር አቀፍ ውድድር በድሬዳዋ መዘጋጀቱ ለወጣቶች መነቃቃትን የሚፈጥር እንደሆነ የድሬዳዋ አስተዳደር ምክትል ከንቲባ አቶ ከድር ጀዋር ሲገልጹ፣ በውድድሩ አሸናፊ የሆነችው ሰንበሬ ተፈሪ ለቪኦኤ በሰጠችው ቃል የድሬዳዋ ከተማ ከፍታ ከሌሎች የሀገሪቱ ከተሞች አንጻር ዝቅተኛ መሆኑ ለውድድር አመቺ አድርጓታል፣ አየሩም ለተወዳዳሪዎች አይከብድም ነበር ብላለች። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ጃፓናዊቷ ናኦሚ ኦሳካ በሜዳ ቴኒስ ስፖርት ትልቅ ስም ያለውን የአውስትራሊያ ኦፕን ዓመታዊ ውድድር በማሸነፍ የስፖርቱ ልዕልት መሆኗን አረጋግጣለች። ኦሳካ ተቀናቃኟን ጄኒፈር ብራዲን 6-4ና 6-3 በሆነ ውጤት በማሸነፍ ለሁለተኛ ጊዜ የውድድሩ ቻምፒዮን ሆናለች። የ23 ዓመቷ ወጣት ስመጥሯን የአሜሪካዊት የሜዳ ቴኒስ ተጫዋች ሴሬና ዊሊያምስን ሳይቀር በመርታት ቀደም ባሉት ወራት የአሜሪካን ኦፕን የሜዳ ቴኒስ ውድድር ሁለት ጊዜ አሸንፋለች። እንግሊዝ ትምህርት ቤቶችና የስፖርት ማዘውተሪያ ቦታዎችን ዳግም ለመክፈት እየተሰናዳች ነው። በኮቪድ-19 ቫይረስ ምክንያት ተዘግተው የነበሩት ትምህርት ቤቶች እንደ አውሮፓውያን አቆጣጠር መጋቢት 8 ይከፈታሉ ተብሏል። ከመጋቢት 29 ቀን ጀምሮ ደግሞ ከ6 ያልበለጡ ሰዎች ከቤታቸው ውጪ እንዲገናኙና ስፖርታዊ ክንውኖችም እንዲደረጉ እንደሚፈቀድ የሀገሪቱ የክትባት ሚኒስቴር ናዲም ዛሃዊን ጠቅሶ ሮይተርስ ዘግቧል።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራሙ ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም ጤና ይስጥልን። በደህና ደሩ።